ዛሬ ልናገርበት የፈለኩት ርዕስ ለተፈጠረንበት ዓላማ መኖር በሚል ርዕስ አጭር ነገር እንነጋገራለን። ለተፈጠረንበት ዓላማ መኖር ማንኛውም ነገር እንደምናቀው እንደሰማነው እንዳየነው እንደተገነዘብነው የሚፈጠር የሚሰራ ነገር ሁሉ ዓላማ ነው። ለሆነ ዓላማ ሰሪው ይሰራው። ስለዚህ የተፈጠረው ነገር ያላንዳች ምክንያት ወይም የሆነ ችግር ካላገጠመ በስተቀር የተፈጠረበትን ነገር ይፈጽማል አይደል? የተፈጠረበትን ነገር ይፈጽማል። እግዚአብሔርም ይህን ምድር ወይም እኛ ስፔሻል ሲፈጥር እግዚአብሔር ዓላማ አለው። በመጀመሪያ ግን እግዚአብሔር ለምን ፈጠረ? ለምን መፍጠርስ ነበረበት ወይ? እግዚአብሔር መፍጠር አስፈልገው ወይ የሚለውን ጥያቄ እናንሳ። እግዚአብሔር የእግዚአብሔር ቃል ሲናገር ምን ይላል? የሐዋርያት ሥራ ምዕራፍ 17:25 ላይ እንደዚህ የሚል ቃል አለ። ጀምሮ ያለውን አነባለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎለው ግን በሰው አይገለገለም ይላል። እግዚአብሔር አንዳች ነገር አያስፈልገው። ምንም ነገር ያስፈልገው ሰውን ፈጠረ ምድርን ፈጠረ አልፈጠረ እግዚአብሔር ብቻው ሙሉ ነው። ሁሉ በሁሉ ነው። እግዚአብሔር ሁሉ ነው። ሁሉ በሁሉ ነው። እግዚአብሔር አንዳች ነገር ያስፈልገው ሰውን ስላስፈልገው አልፈጠረም። ሰውን ግን ስለፈለገ እግዚአብሔር ፈጠረ። ስላስፈልገው ሳይሆን ሰውን እግዚአብሔር ስለፈለገ ፈጠረ። ፍቅር ግድ ብሎት እግዚአብሔር ሰውን ፈጠረ። እግዚአብሔር ደግሞ ሰው ሲፈጥር የፈጠረው በዓላማ ነው። የእግዚአብሔር ቃል ሲናገር የተፈጠረበትን ዓላማ ሲናገር ኢሳይያስ 43:7 ላይ እንደዚህ ይናገራል። ኢሳይያስ 43:7 43:7 ላይ ሰሜንን መልሰህ አምጣ፣ ደቡብንም አትከልክል፣ ወንዶች ልጆችን ከሩቅ ሴቶች ልጆችንም ከምድር ዳርቻ በስሜ የተጠራውንም ለክብሬም የፈጠርኩትን የሰራሁትን ያደረኩትን ሁሉ አምጣ እለዋለሁ። ለክብሬ የፈጠርኩትን ለክብሬ የፈጠርኩትን እግዚአብሔር የሰውን ልጅ የፈጠረው ለክብሩ ነው። እግዚአብሔር ሰው የፈጠረው ክብሩ ይገልጥለት ዘንድ ይገልጥበት ዘንድ። በዚህ ምድር ላይ እግዚአብሔር ሰው ሲፈጥር ሰው እግዚአብሔርን እንዲገልጥ፣ ለዚህ ነው ሰውን በአምሳሉ እንደምሳሌው ፈጠረው የሚለው። ሰውን በአምሳሉ እንደምሳሌው ፈጠረው ይላል። ምንድን ነው የሚለው? ሰውን እንስሳቶችን እግዚአብሔር በሰው በራሱ አምሳል አልፈጠራቸው። ስለዚህ እግዚአብሔርን ይገልጡ ዘንድ እግዚአብሔር እንስሳቶችን አይፈልግም፣ አይጠበቅባቸውም። ዝም ብለው ኖረው ይሞታሉ። የእነሱ መኖር የሆነች የተወሰነች እድሜ ያለች፣ በዛ እድሜ ውስጥ ይሞቱ ዘንድ ነው እንስሳቶችን እግዚአብሔር የፈጠራቸው። የሰው ልጅ ግን እንደዛ አይደለም። የራሱን ክብር በምድር ይሞላ ዘንድ እግዚአብሔር ሰውን ፈጠረ። ምድር በእግዚአብሔር ክብር ትሞላለች ይላል አንድ ቦታ ላይ። ኢሳይያስ 40 ላይ ሲናገር ምንድን ነው የሚለው? ምድር በእግዚአብሔር ክብር ትሞላለች። እግዚአብሔር ምድርን በእግዚአብሔር ክብር የሚሞላበት በአየር በሰማይ በእንስሳ በአጽዋት በምናምን አይደለም፣ በሰዎች ነበር። ዓላማና ዕቅዱ እግዚአብሔር ሰዎችን ሲፈጥር እሱን በዚህ ምድር ላይ ክብሩን በዚህ ምድር ላይ እንዲያሳዩ እንዲገልጡ ነበር እግዚአብሔር የወሰነውና የፈጠራቸው። የእግዚአብሔር ክብር ግን ምንድን ነው? ምንድን ነው ክብር? ብዙ ጊዜ ክብር ክብር እንላለን። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል እግዚአብሔር ቃል። የተፈጠርነው በመጀመሪያ እግዚአብሔርን ክብር እንድንገልጥ እንደሆነም እግዚአብሔር ቃል ይናገራል። ገና መጀመሪያና አዳምና ሔዋን ሲፈጠሩ የተፈጠሩት የእግዚአብሔርን ክብሩን በዚህ ምድር ላይ እንዲገልጡ እግዚአብሔር ፈለገና በዘላለም እቅድ ውስጥ ሰውን አስገባው። እግዚአብሔር ዘላለማዊ እቅድ ካቀደ በኋላ ይህንን ዘላለማዊ እቅድ ይፈጽምለት ዘንድ እግዚአብሔር ሰው የሚባል ነገር ዲዛይን አደረገና አዳም በሚባል መልኩ ወደዚህ ምድር አመጣው። ከዛ በኋላ ይሄ አዳም ደግሞ ከሔዋን ጋር ጥምረትን በመፍጠር በመባዛት ክብሩን ሁሉ ምድር እንድትሞላ የእግዚአብሔር ሀሳብ ይሄ ነበር። ነገር ግን የሰው ልጅ በሚገርም ሁኔታ ያልታዘዘውን ነገር በማድረግ ወይም ሮንግ የሆነ ሪሌሽን ከማይሆን ቦታ በመፍጠር ከእግዚአብሔር ጋር ያለውን ግንኙነት በማፍረስ ሌላ ወይም በሌላ በአዲሱ ቋንቋ በዚህ በቴክኖሎጂ ቋንቋ ሌላ አፕሊኬሽን ዳውንሎድ አደረገ። እግዚአብሔር ከሰጠው ትክክለኛና እውነተኛ አፕሊኬሽን ውጪ ሌላ ሐሰትና ወይም ክፉና ደግን የሚያስታውቅ ዛፍ የተባለ አፕሊኬሽን እግዚአብሔር ይሄኛው አፕሊኬሽን ካሉት አፕሊኬሽኖች ሁሉ ለእናንተ የሚገባ አይደለምና ይሄንን አትጠቀሙበት አለ። ይሄኛው አፕሊኬሽን የሚያበላሽ ምድሪቷን የማያበላሽ እናንተን የሚያበላሽ መንፈስን፣ ነፍስን፣ ስጋን የሚያበላሽ አፕሊኬሽን ስለሆነ ይሄኛውን አፕሊኬሽን ፈጽሞ እንዳትመለከቱት። አይደለም ዳውንሎድ አድርጎ መጠቀም ቀርቶ ጭራሽም አስፈላጊ አይደለም ብሎ እግዚአብሔር ለአዳም ሲናገር እንመለከታለን። ነገር ግን የሰው ልጅ በማይሆን ምክር ያንን አፕሊኬሽን ኢንስቶል አደረገው። አይደለም እንደምንመለከተው የእግዚአብሔር ቃል ላይ እንደሚያሳየን የማይሆን ያልተገባ አፕሊኬሽን በሰው ሲስተም ውስጥ ገባ። ብዙ ጊዜ ሮንግሊ የሚነገር ንግግር አለ። ሰው እውቀት ያገኘው ያንን ዛፍ ሲበላ ነው ይባላል። እውቀት አይደለም ያገኘው፣ ክፉና ደግን ማድረግን ነው ያወቀው። ወደ ፐርሰናሊቲ ውስጥ ሰው ሲፈጠር እግዚአብሔር ሲፈጥረው ሰውን ፐርፌክት አድርጎ አልፈጠረው፣ ግን ኢኖሰንት ነበር፣ ፐርሰናሊቲው ንጹህ ነበረ። ክፉ ነገር አሁን የሰው ልጅ ከአዳም በኋላ ኔቸሩ እንደተበላሸ እነሱ ግን እንደዛ ነበሩ፣ ኢኖሰንት ነበር። ክፉን ላለማድረግ ሪዚስት ለማድረግ የሚችል ፐርሶናሊቲ ነበራቸው። እንደገናም ክፉን ማድረግም ፈቃድ ነበራቸው። ነገር ግን ውስጣቸው ኮረፕትድ አልነበረም። በአሁኑ ዘመን እንዳለ በክርስቶስ ኢየሱስ ባልዳኑት ላይ እንደሚሰራው አለቃ ክፉ እንደሆነው ፐርሶናሊቲ አልነበራቸው፣ ኢኖሰንት ነበሩ። እግዚአብሔር ሲፈጥራቸው መልካም ነበሩ። መልካምን ነገር ብቻ የሚፈልግ መልካምን ነገር ብቻ የሚጠማ ነገርን ፐርሰናሊቲ ነበር እግዚአብሔር የፈጠረው እንጂ ግን ፐርፌክት አልነበሩ። ፐርፌክሽን ማለት እግዚአብሔር ፐርፌክሽን ማለት ፐርፌክት ቢሆኑ ኖሮ ሰይጣን መጥቶ ሲያናግራቸው ይሄንን ነገር እግዚአብሔር እኮ ያደረጋቸው የከለከላቸው እንደሱ ትሆኑ ዘንድ ስለሚያውቅ ነው ሲላቸው እነሱ ፐርፌክት ሲሆኑ ኖ ይሉ ነበር። ተታለሉ። ምን ማለት ነው? የእውቀት መጉደል ነው፣ አለማወቅ ነው። ይሄ ፐርፌክሽን አይደለም። ስለዚህ አዳምና ሔዋንን እግዚአብሔር ወደ ፐርፌክሽን እንዲያድጉ አድርጎ ሰራቸው እንጂ ፐርፌክት አድርጎ አልሰራቸውም ነበር። ወደ እግዚአብሔር ክብር ሙላት እያደጉ እንዲሄዱ ነበረ። ያንን ነገር ግን በማይሆን መንገድ ከጠላት ከዲያብሎስ ያውም በእባብ መልኩ ያውም በእንስሳት ድምፅ ተሸውደው ማለት ነው። የእግዚአብሔር ቃል ሲናገር ሮሜ ላይ ሲናገር የእግዚአብሔርን ክብር በእንስሳት ለወጡ ይችላል። በእንስሳት ለወጡ፣ የከበረውን የእግዚአብሔርን ክብር በእንስሳት ለወጡት። እንደ ተራ ሰው ሆኑ፣ እንደ ተራ እንስሳ ከሰውነትም ወርደው እንስሳ ተሰወሩ ማለት እንሰሳ ሆኑ ማለት በድርጊታቸው አሁን በምድር ላይ የምናደርጋቸው የሚያልተገቡ ነገሮች እንሰሳ ብቻ ያደርገው ምንም የማይመስለው ግን የሰው ልጅ ታው ወይም ደግሞ ውጉዝ ከማሪዎስ የተባሉ ነገሮችን በአደባባይ ላይ ማድረጋው ደስታ ፌሽታ እንደውም በእንትን ሁላ በመፈክር በቴሌቪዥን ካልታየን ይፈቀድልን እየተባለ የሚደረጉት ነገሮች ሁሉ እንሰሳዊ አይምሮ ካልሆነ በስተቀር እግዚአብሔር የሰጠው አይምሮ የዚህ አይነት ነገሮችን ለማድረግ ፈጽሞ እሺ የሚል ማንነት አልነበረም። የሰው ልጅ ግን ወደ መጨረሻ ላይ የእግዚአብሔር ክብር ከሱ ስለወጣ የእግዚአብሔር ማንነት ከሱ ስለወጣ ወደዚህ ወደማያስፈልግ ትክክለኛ ወዳልሆነ ወደወረደና ወደዘቀጠ ወደማይገባ ነገር ራሱ አሳልፎ ሰጠ ይላል። ስለዚህ የእግዚአብሔር ክብር ከሰው ልጆች ሄደ። ሰው ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎደላቸው ይላል። የእግዚአብሔር ክብር ከሰው ልጅ ጎደለ። የእግዚአብሔር ክብር ከሰው ልጅ ጎደለ። ስለዚህ ነው ኢየሱስ ክርስቶስ ይህንን የእግዚአብሔርን ክብር እግዚአብሔር የሰራበትን ዓላማ እግዚአብሔር ሊያደርገው የፈለገውን በዚህ ምድር ላይ እቺ ምድር ሲመሰረታ ሲፈጥራት የነበረውን ነገር ለማምጣት እንደገና ልጁን ኢየሱስ ክርስቶስን በመላክ እንደገና ግሎሪውን አሁንም የእግዚአብሔርን ማንነት እንደገና በምድር ላይ ሊያወደደ ኦፍ ኮርስ እግዚአብሔር አይሰራም፣ ምክንያቱም ሰው አይደለም። እግዚአብሔር በፕሮግራም ውስጥ መሀል ላይ እንደዚህ አይነት ትክክለኛ ያልሆነ ነገር ቢገባም እግዚአብሔር ግን የዘላለም ሀሳቡን በክርስቶስ ኢየሱስ መፈጸሙ አይቀርም ወይም አይተው፣ ምክንያቱም በዘላለም የነበረው የክርስቶስ ሀሳብ ይፈጸማል ይላል እግዚአብሔር። ኢየሱስ ክርስቶስን የመጣው የዘላለም ሀሳቡ የተቋረጠውን የሰው ልጅ አድርግ ሲባል ያላደረገው እሱም በክርስቶስ ኢየሱስ እንደገና ሊፈጽም ኢየሱስ ክርስቶስ መጣ። ስለዚህ የእግዚአብሔር ቃል ሲናገር ምን ይላል? አንደኛ ተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ 2:14 ላይ እንዲህ ብሎ ይናገራል ዳዊት ጳውሎስ ሁለተኛ ተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ 2:14 ላይ ስለዚህም የጌታችንን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ ይላል። የማንን ክብር? የክርስቶስ ኢየሱስን ክብር ለማግኘት በወንጌል ጠራችሁ ይላል። ወንጌላችን እንግዲህ ከምንም በላይ በጣም ፓወርፉል ነው። ይሄንን የጠፋውን የእግዚአብሔርን ክብር የሰው ልጅ አጥቶት የነበረውን ክብር እንደገና ለመመለስ በክርስቶስ ኢየሱስ ወደዚህ ክብር ጠራችሁ ይላል። ወደዚህ ክብር በወንጌል ተጠርተናል። የሰው ልጅ ሁሉ የወረደው የወደቀው ከግብር የጎደለው የእግዚአብሔርን ክብር መግለጥ የተሳነው የሰው ልጅ በክርስቶስ ኢየሱስ ስራ እንደገና ወደዚህ ክብር ሲመጣ እንመለከታለን። ስለዚህ በክርስቶስ ኢየሱስ የእግዚአብሔርን ፈቃድ ወይም መልካሙን ነገር ለማድረግ እንደገና ተፈጠራችሁ ይላል። እንደገና እግዚአብሔር በክርስቶስ ኢየሱስ አዲስ ፍጥሮ አድርጎ ሰራል። ለምን? የእግዚአብሔርን ክብር እንደገና እንገልጥ ዘንድ። እግዚአብሔር በመጀመሪያ አቅዶት የነበረው እነ አዳምና ሔዋን ያጡትን ወይም ያበላሹትን ያጎደሉትን ነገር ይፈጽም ዘንድ ያይ ዘንድ እግዚአብሔር በክርስቶስ ኢየሱስ እንደገና አዲስን። ስለዚህ ነው በጣም ደስ በሚል ኮንፊደንስ ጳውሎስ ምን ብሎ ይናገራል? በወንጌል አላፍርም። ከማን ጋር ሲያነጻጽረው ነው? ሁለት ነገሮችን እዛ ጋር ይናገራል። አንደኛ የአይሁድን ሕግ ይናገራል። ሕግ በዛ ዘመን ላይ ብዙዎች የእስራኤልን ሕዝብ ተጭኖ ነገር ግን እግዚአብሔር ወደሚፈልገው ግሎሪ ሊያመጣ አልቻለም። እንደው ፈሪሳውያን ሕግን ከመጨመራቸው የተነሳ ከነበረው ሕግ ላይ እየጨመሩ ኢየሱስ ክርስቶስ እንደተናገረው እነሱ የማያደርጉትን በእናንተ ላይ ይጭናሉ ብሎ እስኪናገር ድረስ ያሉትን ልቦች ጨምረው 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 መጽሐፍ ቅዱስ አዋቂዎች እንደሚናገሩት ከሆነ እናንተም እንደሰማችሁት ወደ 600 የሚሆን እንኳን 610 አስሯ መከራ በምታሳይበት ዘመን እነሱ 600 ህግ አመጣው ይህን ሁሉ ባልፈጸማችሁ ብሎ ሰው ህጉ ተጭኖ ተጭኖ ግራ ተጋብቷል። ከዚህ ህግ የሚያላቅቀው በሚፈልግበት ሰዓት ወደ እግዚአብሔር ወደ ተናገረላቸው እግዚአብሔር ወደ አሳየላቸው ክብር እግዚአብሔር ወደ አለየላቸው መልካም ተስፋ የሚገቡበትን ነገር እየፈለጉ ባሉበት ሰዓት ላይ ህግ ግን እየጨመረ ወደ ታች እየጨመረ መጫን በምኩራብ ጎባጣ በስፍራ ሁሉ ሸክም በስፍራ ሁሉ መድቀቅ ነፃነት ክብር የሚባል ነገር ደስታ የሚባል ነገር ሰላም የሚባል ነገር ከእስራኤላውያን ዘንድ የራቀበት ዘመን ነውና ሁሉም የሚያድነን ማን ነው ብለው በሚጠይቁበት ሰዓት ላይ መሲሁን በሚፈልጉበት ሰዓት ላይ ነው ጳውሎስ ይህን ወንጌል ይዞ ይመጣል። ሁለተኛ ደግሞ እዛው ጋር የሚናገራቸው ግሪኮች ናቸው። የግሪክ ፈላስፎች ደግሞ በዛን ዘመን ላይ በጣም የሚያስደንቅ ፍልስፍና ነበራቸው። የፍልስፍና ዓላማ የሰዎችን ኑሮ ለማቅለል ነው። ኤቭሪቲንግ ሳይንሱ ምንድነው ዓላማው? ቴክኖሎጂ ሁሉ ወደ ምንድን ነው ያመጣው? ላይፍን ማቅለል ሲምፕል ማድረግ ነው ዓላማው። ሁሉ ነገሮች ሁሉ የተባለው ምንድነው? ደስታ የተባለውን ሃፒነስ ሲምፕል የሆነ ላይፍ ደስ የሚል ላይፍ ለማምጣት ነው። ፍልስፍናዎች ይመጡ ሳይንስ ቢመጣ ሁሉም ነገሮች ወደዛ ነው ታርጌት የሚያደርጉት። ነገር ግን በመጣ ቁጥር ይልቁንም እንደውም በግሪኮች ላይ ክፋት እየበዛ ትምህርቱ ፍልስፍናው ሁሉ ግራ በሚያጋባ ሁኔታ እንደውም ከመብዛቱ የተነሳ ሰው ግራ በተጋባበት ዘመን ጳውሎስ ይመጣል። ስለዚህ ጳውሎስ ምን ብሎ ይናገራል? በወንጌል አላፍርም፣ ምክንያቱም ወንጌል ምንድን ነው አለ? ለማዳን የሆነ ፓወር አለ። ጀስት ሜር ቶክ አይደለም፣ ተራ የሆነ ወሬ ብቻ አይደለም፣ ንግግር ብቻ አይደለም። እንደ ፈሪሳውያኑ የሆነ ንግግር የሀገር ፍልስፍና አይደለም። ከጥንት ጀምሮ ከአሪስቶትል ከዛም በፊት ሲወርድ ሲዋረድ እየተቀባበሉት ያመጡት ፍልስፍና የሰውን ልጅ ይቀይረው ዘንድ የሚያስፈልገው በውስጡ ያለው ጉጉት፣ የውስጡን ናፍቆት፣ የውስጡን ፍላጎት ይሞላለት ዘንድ አልቻለም። ብዙ ፈላስፎች ይነሳሉ። እገሌ የመጣ ተብሎ ይፈቀድለታል። ጳውሎስ በኤስፋገስ እንዳደረጉት እስቲ ይሄ ሰውዬ ኤሌፍላፊ ምን ሊናገር ይላል? አዲስን ነገር የሚናገር ይመስላል። እስቲ እንስማው። ምክንያቱም ተጠምተዋል። ውስጣቸው ያለውን ፍላጎት የሚያረካላቸው ነገር ይፈልጋሉ። ያንን ፍላጎት ሊያረካላቸው ይችላል ብለው የሚያስቡት ፍልስፍና በመጣ ቁጥር ሁሉ ይከታተላሉ። ፍልስፍናው ግን ወሬ ብቻ ነው። ወሬ ብቻ ስላችሁ የሚያስፈልገው የዘላለሙ ነገር ከዚህኛው ከሆራይዘን በላይ ያለው የእግዚአብሔርን ሀሳብ የሰው ልጅ የተፈጠረበትን ነገር ሊያደርግ ግን ፈጽሞ አልቻለም። ስለዚህ ሰው ግራት በተጋባበት ጊዜ ነው የኔ እንደዛ አይደለም። ኮንፊደንሱ በጣም ደስ የሚለው እዚህ ጋር ከሌሎቹ ይለያል አለ። እንደ ፈሪሳውያኑ የሆነ ለኩነና የመጣ ወንጌል አይደለም ይዤ የመጣሁት አለ። ፈሪሳውያን በመጡ ቁጥር የሙሴ ሕግ በተነበበ ቁጥር ምንድን ነው የሚለው? መኮነን ነው፣ ግራ መጋባት ነው። ኃጢአት አለ፣ ከዛ መንጻት የለም። የእግዚአብሔር ፕሮሚስ አለ፣ ፕሮሚሱ ግን እውን ሲሆን አይታይም። ስለዚህ ሁል ጊዜ ወደ መቅደስ በሄዱ ቁጥር የሚያዩት የራሳቸውን ችግር፣ የራሳቸውን አቅም ማነስ፣ የራሳቸውን ኃጢአት፣ የራሳቸውን ምናምን እንጂ የሆነ ወደዛኛው ነገር የሚያሻገር ነፃ የሚያደርግ ደስታን የሚያቀናጅ ነገር ፈጽሞ በቃ ግራ ተጋብተዋልና መሲህ መጥቶ በገላገለን፣ የሆነ ኃይል መጥቶ በገላገለን በሚሉበት ዘመን ላይ ነው። እነዚህኛዎቹም እንደዛው ግሪኮቹም ግራ ተጋብተዋል። ይሄኛው ይመጣል ያው ነው፣ እንትና የሚነሳል ያው ነው፣ ያኛው የሚነሳል ያው ነው። ፍልስፍና ትክክል አይደለም እያልኳቸው አይደለም። ዋናውን መሰረታዊውን እግዚአብሔር ለሰዎች ሊሰጠው የፈለገውን ነገር የተፈጠንበትን ነገር ሊሰጠን ግን ዋናው ፈጽሞ አልቻለም። ስለዚህ ነው ጳውሎስ የኔ ዝም ብሎ ወሬ ብቻ አይደለም ሰምታችሁ ብቻ ይጥፋ ብላችሁ የትናንኝ የትናንኝ ብላችሁ የምትሉት ጉዳይ አይደለም። የሚያድን ፓወር አለ። ይሄ ፓወር ደግሞ ከራሱ ከእግዚአብሔር የሆነ ኃይል ነው። ከራሴ የሆነ ኃይል፣ ከሰው የሆነ ኃይል፣ ከሪሊጅን የሆነ ኃይል ወይም ከሆነ ግሩፕ የመጣ ጉዳይ ሳይሆን ራሱ የሰማይ አምላክ እግዚአብሔር ሰማይና ምድርን የፈጠረው እግዚአብሔር ኃይሉን የሚገልጽበት ወንጌል ነው ይላል። ሃሌሉያ። ይሄ ወንጌል ነው የሰው ልጅ ወደሚያስፈልገው ነገር ወይም እግዚአብሔር ወዳቀደው እግዚአብሔር ወደፈለገው የሰው ልጅ የሆነው ዘንድ ወደሚያስፈልገው ነገር ሊያመጣ የሚችል ይሄ ወንጌል ነው። ታዲያ ወደዚህ ክብር የምመጣው እንዴት ነው? እነዚህ ነገሮች ሁሉ የተፈጠርንበት ዓላማ የእግዚአብሔርን ክብር እንድንገልጥ መንግስቱን እንድንወርስ የእግዚአብሔርን ነገር እንድንወርስ ነው። የእግዚአብሔርን ነገር በእግዚአብሔር ደስታ ውስጥ፣ በእግዚአብሔር ሰላም ውስጥ፣ በእግዚአብሔር እረፍት ውስጥ፣ በእግዚአብሔር ማንነት ውስጥ እንድንኖር ነው እግዚአብሔር የጠራን። በሚመጣው ዘመን ሳይሆን አሁን በዚህ ዘመን አሁን የእግዚአብሔር ቃል ሲናገር ይላል ጸጋ ተገለጠ። ይህም ጸጋ ጠቅኝችን ክደን እግዚአብሔርን በመምሰል በጽድቅ በዚህ ዘመን አይደለም ነው አሁን በዚህ ዘመን ጌታን በተቀበልንበት ጊዜ ጀምሮ ከዛን ቀን ጀምሮ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል፣ የእግዚአብሔርን ግሬስ፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን በጎነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ፍቅር፣ እነዚህ አሉ የተባሉ የእግዚአብሔር ካራክተሮች ወይም ግሎሪ የምንላቸው የእግዚአብሔር ክብር የተባሉት ነገሮች በእኛ ይገለጡ ዘንድ ይህ እግዚአብሔር ሀሳብ ነው። ይህንን ነው ለዚህ ነው ጳውሎስ አላፍርም የሚለው እነዚህ ነገሮች በፓኬጅ ማዳን ማለት እነዚህ ፓኬጅ እነዚህ ነገሮች ሁሉ ወደ እኛ ይመጣሉ። በወንጌል ኃይል በወንጌል ኃይል በመንፈስ ቅዱስ ኃይል እነዚህ ነገሮች ሁሉ በእኛ ይመጣሉ። ግን ይሄ የሚሆነው መቼ ነው? አሁን ወደ ዋናው ቁም ነገራችን ይመጣሉ። ይህንን ሁላ ያወራውላችሁ የተፈጠርንበትን ዓላማ እንድናቅ፣ ዴስቲኒያችንን እንድናቅ እግዚአብሔር ያሰበው እነ ጳውሎስ ራሱ በአሁኑ ዘመን ያለው መከራ ምናምን ምናምን ምንም አይመስለኝም። ምክንያቱም ከምን ጋር ሲነጻጸር ሊገለጥ ካለው ክብር ጋር ሲነጻጸር ይሄ መከራ ምናምን እየተገረፈ ምናምን ነገር እየደወደቡ አዋራ እያራገፈ እሱ ብድግ ብሎ ወንጌል ይሰብካል። ምክንያቱስ ያየው ክብር በጣም የሚያስደንቅ ክብር ከዚህኛው መከራ ጋር ሲነጻጸር ፈጽሞ ፈጽሞ የሚገናኝ ስላልሆነ ምንም አይደለም ይላል። ይሄን ግሎሪ ይሄን ክብር ጳውሎስ ስላየው ማንም ከዚህ አይለየኝም የፈለገ ነገር ይምጣ ይላል። ጳውሎስ እንዴት አየው? ይሄንን ካላየን በስተቀር ያላየነው ነገር ፍለጋ ያላየት ሀገር አይናፍቅም የሚባለው እውነት። እርግጥ ሰው ሳያይ አሜሪካን ዝም ብሎ ይናፍቃል፣ ያው በጆሮ ስለሚያይ ማለት ስለሚነገረው፣ በብዙ ማስታወቂያዎች በብዙ ስለሚነገር አሜሪካን ሰው ይናፍቃል። ግን ያላዩት ነገር ብዙ ጊዜ ስለማናውቀው አይናፍቅም። ያላዩት ነገር አይናፍቅም ይባላል። ስለዚህ ጳውሎስ ግን በጣም ሲናፍቅ እናያለን። የእግዚአብሔር ሰዎች ብዙ ሲናፍቁ እናያለን። ለምን እንዴት ናፈቁ ብለን ስንል አሁን ወደ ዋናው ቁም ነገራችን እንመጣለን። እግዚአብሔር በዚህ ዓመት መጀመሪያ ላይ የተናገረን ቃል አለ። ዋናው ነገር ምንድን ነው? እግዚአብሔርን ፈልጉ፣ በእግዚአብሔር መገኘት ውስጥ ሁኑ። በእግዚአብሔር መገኘት ውስጥ እግዚአብሔር መገኘት ውስጥ ካልሆንን በስተቀር የእግዚአብሔርን ነገር ማግኘት ህልም እንደሆነብን ይቀራል። በቃ ምንም ጥርጥር የሌለው ነገር እነዚህ የተጻፉት በጣም የሚያስደንቁ የሚገርሙ ብሳስ የሚሉ ነገሮች ሁሉ የክርስቶስ ኢየሱስ የባህሪው መንጸባረቅ ኢየሱስ ክርስቶስ የእግዚአብሔርን ባህል የእግዚአብሔርን ማንነት የገለጠው በምን ውስጥ ስለነበረ በቅፍ ውስጥ በቅፍ ውስጥ የነበረው አንድ ልጁ እሱ እግዚአብሔር ምናደርገው ይላል ተረከው ይላል አሳየው ይላል አወጣው ይላል። ኢየሱስ ክርስቶስ ስለሚያቅ ስለገባው የእግዚአብሔር ክብር በጣም 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 ከምንም በላይ ስለሚመልጥበት ከእግዚአብሔር ስላይጠፋ እነሱም ደቀ መዛሙርቱ ትቶ ወዴት ይልልናል? ወደ ተራራ ወጣ፣ ወደ ምድረ በዳ ወጣ፣ ወደ ምናምን ወጣ፣ ወደ ምናምን ምን ፍለጋ? የሚፈለግ ነገር ስላለ ነው። እግዚአብሔር በዚህ ዓመት የተናገረን ነገር አለ። ምንድን ነው ያለ? እግዚአብሔርን ፈልጉ። መሪ ጥቅሳችንም ፓስተር ሰጠን። ምን ነው የሚለው? በጸሎት ጽኑ ማለት ነው። ሁል ጊዜ በእግዚአብሔር መገኘት ውስጥ ያለማቋረጥ ሁሉ በእግዚአብሔር እግር ስር ካልሆንን በስተቀረ የእግዚአብሔርን ነገር የተነገረልንን የሰማነውን ያለምነውን በነቢያቶች የነገሩንን ነቢያቶችም ሐዋርያቶችም ጭነው የነገሩ ሁሉ አይፈጸምም። የሚፈጸመው በእግዚአብሔር እግር ስር ሁል ጊዜ ስንሆን ነው። ሁል ጊዜ በእግዚአብሔር እግር ስር መሆን ይሁንልን። ሃሌሉያ። ስለዚህ ነው የእግዚአብሔር ሰዎችን አሳያቸዋለሁ። በመጀመሪያ በጣም የምንወደውና የእግዚአብሔርን መፈለግ በጣም ደስ እያለው የሚፈልገው ዳዊትን እንመለከታለን። መዝሙረ ዳዊት ምዕራፍ 27 ላይ የምናጠው ቃል ነግራቸዋል። በዚህ ነው እግዚአብሔር ምንድን ያለው ዳዊትን? ያው የእግዚአብሔርን ባህሪ እናውቀዋለን። ላይና ታች ምናምን ሲወርድ አይተነዋል አለ። ላይ ይወጣል፣ ታች ይወርዳል። እንዲህ አይነት ላይፎች አሉት ማለት እኛ በምንለካበት መለኪያ አንዴ በዛ ሴት እንደዛ ምናምን። እንደውም ራሱ ተናገረ አንድ ጊዜ የማይሆን ቦታ ላይ ተገኘና በጣም የሚታወቅበት ማለት ነው። ዓለም ሁሉ የሚያውቀው በመጽሐፍ ቅዱስ ላይ የተጻፈው የዳዊት ትክክለኛ ያልሆነ ስራ። ከዛ በኋላ ከእግዚአብሔር ጋር ያለው ግንኙነት በጣም ትችሎ መንፈስህን የዛ ሰሞን ያየው መከራ አይደለም እሱ። ምክንያቱም ከእግዚአብሔር ጋር በጣም የተጣበቀ የሚያውቅ የእግዚአብሔርን መገኘት በጣም የሚያውቅ በመንፈስ ቅዱስ መረስረስ መገኘትህ ደስታዬ ነው፣ በጣም ደስ የሚል በቃ እሱ ከእንትን ይልቅ ምርኮ ካገኘ ይልቅ ምን ካገኘት ከወንበር ይልቅ ከስልጣን ይልቅ ከብዙ ክብር ይልቅ መገኘት ይበልጥብኛል የሚል ሰው ነው። እና የዛን ጊዜ የማይሆን ነገር ነካክቶ ምንድን ነው የሆነው? የእግዚአብሔር መንፈስ ከሱ ራቀ። ከዛ ምሳ መዝሙር ላይ በጣም ከዛ በኋላ ወደ ኋላ ሄዶ ስለ እንትን ሁላ ቴዎሎጂ ሁላ ሴት ማድረግ ጀመረ። እናቴ መንትን ወለደች ጸነሰች ምናምን ምናምን እያለ ከድሮ ጀምሮ እየጎተተ ከእግዚአብሔር ክብር እንዴት እንደሚያወጣ እንደዚህ ያለ ነገር የእግዚአብሔርን ክብር እንዴት እንዳራቀው የዛች ሰሞን መከራ ይናገራል። ስለዚህ ዳዊት በእግዚአብሔር ፊት መሆን በጣም በጣም የሚወድ ሰው ነው። ለምን ብለን ስንናገር የሚያየው ነገር ስላለ ነው። መዝሙር 27 ላይ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት መቼ ጠዋት፣ ምሳ፣ ራት በሶስት ጊዜ ጸሎት ነው ወይንስ ደግሞ ጾም ጸሎት ለአርባ ቀን መቼ ነው የሚለው? በሕይወት ዘመኔ ሁሉ በእግዚአብሔር ፊት መሆን ጸሎት ብቻ አይወስነው። ሁል ጊዜ በእግዚአብሔር ፊት መሆን ካስፈለገ የትም ቦታና በማናቸውም ጊዜ በእግዚአብሔር ፊት መሆን ሰው ይችላል። እየሰራ መሆን ይችላል። ምን እያለ መሆን ይችላል። የሆነች ታይም ብቻ አይደለችም ከእግዚአብሔር ጋር የምንሆንባት ጊዜ የምንወስናት። የሆነች ጠዋት እዚህ ጋር ከሰዓት እዛ ጋር ምናምን የሚመቸኝ ይሄ ሰዓት ብቻ አይደለም። እንዲህ ስለወሰነ ነው እግዚአብሔርን በትክክል ከእግዚአብሔር ጋር ያለን ኮሚኒኬሽን ወደዛ ሌብል ያድግ ያልቻለ። እግዚአብሔርን ስተኛ ስቆምም ስሄድም ስቀመጥም ሁል ጊዜም ነው የሚለው። መቼ በዙፋኑም ላይ እታችም እላይም መቼ ባዘቦቱ ውንቴንድም የትኛውም ጊዜ እግዚአብሔር ዳዊት የሚያደርጋል እግዚአብሔርን መገኘት ይፈልጋል። በሕይወቴ ዘመን በእግዚአብሔር ቤት እኖር ዘንድና እግዚአብሔርን ደስ የሚያሰኘውን አይ ዘንድ ይላል። እንግሊዘኛው ላይ የእግዚአብሔርን ቢዩቲ አይ ዘንድ ነው የሚለው። የእግዚአብሔርን ውበት እመለከት ዘንድ በቃ በእግዚአብሔር ፊት ሲሆን ሰው ምንድነው የሚያው? የእግዚአብሔር ውበት፣ የእግዚአብሔር ግሎሪ ማለት ነው። የእግዚአብሔር ውበት ክብሩ ነው፣ ያን ክብር። ከዛ በኋላ ክብሩን አይቶ አይቶ መጀመሪያ በራስ መደሰት ነው። መጀመሪያ ከእግዚአብሔር ጋር ያለን ነገር ከአገልግሎት በፊት ምንድን ነው የሚቀድመው? ከእግዚአብሔር ጋር መጀመሪያ ለራስ መብላት ነው። ከዛ በኋላ ነው ጡት ማጥባት የሚጀመረው አይደል? ሳይበሉ ጡት ማጥባት አይቻልም። እንደዚህ አይነት ሁሉ አገልግሎት የለም። መጀመሪያ ምን ያስፈልጋል? ለራስ በደንብ መብላት፣ በደንብ አስፈላጊ የሆኑ የተመጣጠኑ ነገሮች በእግዚአብሔር ፊት መሆኑ ማለት እሱ ነው። የተመጣጠለውን ነገር በእግዚአብሔር ፊት ሆኜ ክብሩን አይዘንድ ውበትህን አይዘንድ ከዛ በኋላ ያንን ውበት አሳይ ዘንድ ነው። እዚህ ጋር ደስ የሚያሰኘውን አይዘንድ መቅደሱን የምመለከት ዘንድ የሚለው ካየ በኋላ የሚሆኑ ነገር የእግዚአብሔር ውበት ደስ የሚለው የሚጋባ ህይወት ነው። የሚጋባ ምክንያቱም በመስተዋት እንደሚደረግ የእግዚአብሔርን መልክ ምንድን ነው እያብለጨለጭ ይላል። የእግዚአብሔርን መልክ ስንመለከት ወዲያው የሚሆኑ ነገር ሪፍሌክት ያደርጋል። ደስ የሚለው ነገር በውስጣችን ልክ እንደ ወንዝ፣ ወንዝ ገብቶ ገብቶ ረስርሶ ከዛ በኋላ ወጥቶ ምንጭ እንደሚሆነው፣ ምንጭ የሚሆነው መጀመሪያ ምን መሆን አለበት? ውስጡ መሬቱ ምን መሆን አለበት? መረስረስ አለበት። ያረሰረሰች መሬት ምንጭ ልታፈልቅ ፈጽሞ አይ ምድረ በዳ ላይ መጀመሪያም ስለሌለ እዛ ጋር ምንጭ አስፈልግ መጀመሪያም ውስጡ ስለሌለ የሆነች ነገር ደግሞ ካየን መጀመሪያ ለኔ ራሱ ያረካ ለሌላ ሊሰጥ አይችልም። ስለዚህ የእግዚአብሔር ነገር እንደዛ ነው። በእግዚአብሔር ፊት ስንቆይ፣ እግዚአብሔር ፊት ለፊት ስንሆን የእግዚአብሔር ክብር የሚጋባ ነው። የእግዚአብሔር ክብር ይቀይረን እና የእግዚአብሔር ብርሃን በውስጣችን ከመብራቱ የተነሳ እንደገና ተመልሶ ምን ይሆናል? ይንጸባረቃል ለሰዎች። ብዙዎችን የእግዚአብሔርን ፊት ማሳየት እንችላለን። ሌላው ሙሴ ነው። ሙሴ 34 ላይ ብንመለከት ዘጸአት 34 ላይ ዘጸአት 34 29 እስከ 35 እንዲህም ሆነ፣ ሙሴ ከሲና ተራራ በወረደ ጊዜ ሁለቱ የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራ በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቅ አላወቀም ነበር። አሮንና የእስራኤል ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርባን እንዳንጸባረቀ ወደ እርሱ ይቀርቡ ዘንድ ፈሩ። ሙሴም ጠራቸው፣ አሮንም የማሩን አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ፣ እግዚአብሔርም በሲና ተራራ የተናገረውን ነገር ሁሉ አዘዛቸው። ሙሴም ከእርሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ ይላል። ሙሴ ከእግዚአብሔር ጋር ብዙ ጊዜ ከማሳለፉ የተነሳ የእግዚአብሔርን ክብር ከራሱ አልፎ የእስራኤል ልጆች ማየት እስከማይችሉ ድረስ ፊቱን ሸፍንልን እስኪሉ ድረስ ፊቱ ምን አደረገ? የፊቱ ቁርበት አበራ፣ አንጸባረቀ ይላል። ለምን? ምን ስለሆነ? እግዚአብሔር ጋር ስለነበረ፣ ከእግዚአብሔር ጋር ስለነበረ፣ ከእግዚአብሔር ጋር ስለተነጋገረ የእግዚአብሔርን ክብር ይዞት ወደ ታች ሲወርድ፣ ከዛ ተራራ ወደ ታች ሲወርድ፣ ከእግዚአብሔር ጋር መሆን ማለት በተራራ ላይ መሆን ማለት ነው። ልክ እንደ ሙሴ የእግዚአብሔርን ፊት ለፊት ክብሩን እንዲጋባብን እንዲንጸባረቅ ከኛ አልፎ ለሰዎች የሚሆንን ነገር ይዞ መውረድ ማለት ነው። ኦ ሃሌሉያ! በጣም ደስ የሚለው ግን ጳውሎስ ወንድማችን ይህንኑ ቃል ምን ብሎ ይናገረዋል? ሁለተኛ ቆሮንቶስ ምዕራፍ 3 ላይ ለእኛም ስለሆነን ይህንኑ ነገር ይናገራል። ሁለተኛ ቆሮንቶስ ምዕራፍ 3 ከሰባት ጀምሮ ያለው ከአራት ጀምሮ ያለው እስከ 18 ያለው ነው የሚባለው። በክርስቶስ በኩል ሁለተኛ ቆሮንቶስ ምዕራፍ 3 በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን፣ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም። ብቃታችን ከማን ነው? ከእግዚአብሔር ነው። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ሃሌሉያ! በመንፈስ እንጂ በፊደል ለማይሆን መንፈስ ይገላል፣ ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። ዳሩ ግን ይላል የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚሁ ነገር ክብሩን አጥቷልና። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗልና። እንግዲህ እንዲህ ያለ ተስፋ ካለና ምን አይነት ተስፋ? እንዲህ አይነት ክብር በመንፈስ የሆነ ክብር፣ ሙሴ ያሳየው ክብር የሚበልጥ ክብር፣ ያ የሚጠፋው የኩነኔው የሞት አገልግሎት እንኳን እንደዛ ተንጸባርቋል። በሚታይ መልኩ በሚዳሰስ መልኩ የእግዚአብሔር ክብር በሙሴ ተገልጧል። ይልቁ የእኛማ ሃሌሉያ የመንፈስ የሆነው የእኛማ በሚበዛ ክብር ይበልጣል። በሚበዛ ክብር ለማን? ለአንድ ሰው። ያኔ በአንድ ሰው በሙሴ ብቻ ነበር የተገለጠው። አሁን ግን የእግዚአብሔር ልጆች በሆኑ ሁሉ ዳግም የተወለዱ በሆኑ ሁሉ በደሙ በተዋጁ ሁሉ ልጁን ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው በተቀበሉ ሁሉ ጨዋ የለም፣ እስኩቴስ የለም፣ ወርቅ የለም፣ ሁሉ በክርስቶስ ኢየሱስ የዚህ አይነት ክብር አላቸው። ክብር ለእግዚአብሔር ይሁን። እንግዲህ ይላል እንዲህ ያለ ተስፋ እጅግ ካለን እጅግ ገልጠን እናገራለን። የዚያን ይሻር የነበረው ክብር ትኩር ብለው የእስራኤል ልጆች እንደተመለከቱ በፊቱ መጋረጃ እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለም። ነገር ግን ሀሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከዛሬ ድረስ የሙሴ መጽሐፍ በተነበበው ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዞር ባለ ጊዜ ሁሉ መጋረጃው ይወሰዳል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን እኛ ስንታችን እኛ ድሮ ሙሴ ብቻ ነበር፣ አሮን እንኳን አልተካፈለው። ምናልባት ሊወርሰው ያለው ኢያሱ ጥግ ይዞ ትማስን እንዲቆመ ይጠብቀው ነበር። ቢሆንም ግን ያንን ግሎሪ የተካፈለው ማን ብቻ ነበር? ሙሴ ብቻ ነበር። አሁን ግን በክርስቶስ ኢየሱስ የሆነው ለማን ነው? እኛ ሁላችን። እዚህ ውስጥ የሌለ አንድም ሰው የለም። እንኳን በበረት ውስጥ ያለን ገና ያልመጡት ራሳቸው እዚህ ውስጥ አሉበት። ገና ያልዳኑት አሕዛብ የሆኑት እንኳን እዚህ ውስጥ እዚህ ክብር ውስጥ አሉበት ገና ያልዳኑት ገና በወንጌል ድነው የሚመጡት ሁሉ እነሱ እዚህ ውስጥ አሉበት። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። አሁን እንግዲህ ከእግዚአብሔር ጋር እንደ መቆየታችን መጠን ነው ግሎሪው ከክብር ወደ ሚላ ወደ ክብር። ከእግዚአብሔር ጋር እንዳሳለፍ ነው እንደሆነው ጊዜ ሁኔታ መጠን የምንገልጠውን ክብር ለዛው ዲግሪው እየጨመረ 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 ጻድቅ እንደ ወጋገን ብርሃን ነው ቀትር እስኪሆን ድረስ እየጨመረ ምን ይላል ይበራል ይላል እግዚአብሔር ቃል መዝሙረ ዳዊት ላይ። ጥቂት ይጀምርና ከዛ በኋላ ግን ቀትር እስኪሆን ድረስ። ቀትር ማለት ምን ማለት ነው? ጥላ የሌለው ማለት ነው። ቀትር ማለት ጥላ የሚባል ነገር የለው ማለት ነው። የእግዚአብሔር ባህሪ ማለት ነው። የእግዚአብሔር ግሎሪ ነው። ስለዚህ ነው የእግዚአብሔር ቃል ሲናገር ምን ይላል? ክቡር ስጋውን እንድንመስል የተዋረደውን ስጋችንን ምን ያደርገዋል? ይቀይረዋል። ስለዚህ ሁለንተናችን የእግዚአብሔርን ክብር በሚያንጸባርቅ መልኩ እግዚአብሔር ያከብረው ኢየሱስ ክርስቶስን አሳልፈው ሰጠ። ኢየሱስ ክርስቶስ ደግሞ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩኝ ዋናው ቁም ነገር አይሆንምና። የእሱ መምጣት ዓላማው ምንድነው? የእግዚአብሔር መንፈስ በውስጣችን ይሆን ዘንድ፣ የህይወት መንፈስ በውስጣችን ይሆን ዘንድ፣ የእግዚአብሔር ክብር በህይወታችን ይሆን ዘንድ ነው። ኢየሱስ ክርስቶስ በዛ ሰዓት ላይ ሰው የሆነው ኢየሱስ ክርስቶስ ነው። የምነግራችሁ በዛ ሰዓት ላይ አንድ ቦታ ብቻ ነበር። ስለዚህ ሲሰበሰቡ ብቻ ነበር የሚያስተምራቸው። በዛን ሰዓት ላይ ኢየሱስ ክርስቶስ አሁን በሁሉም ስፍራ አለ እንደምናውቀው፣ እግዚአብሔር ቃል እንደሚናገር አብ ወልድ መንፈስ ቅዱስ አንድ ናቸው። መንፈስ ቅዱስ ማለት ኢየሱስ ነው። ኢየሱስ ክርስቶስ አንድ ናቸው አይደል? ነገር ግን እኔ ብሄድ ይሻላቸዋል። መንፈሱ ይህን መንፈስ ኢንጆይ እንድናደርገው የእግዚአብሔር ዋና ዓላማ ይህን መንፈስ ኢንጆይ የምናደርገው በዚህ መንፈስ የምንጠቀመው ይሄ መንፈስ በእኛ ውስጥ የሚሰራው የእግዚአብሔርን ክብር የሚያመጣው እግዚአብሔር የወደደውን የልጁን መልክ በእኛ ውስጥ የሚሰራው ግን ዝም ብሎ አይደለም። እግዚአብሔር በጉልበት ፕሬዘንሱን ወደኛ ያመጣል። አሁን አንድ ነገር ልንገራችሁ። እዚህ ጋር ቢቢሲ እንዳለ መታሙ ስንት ናቸው? እዚህ ቤት ውስጥ የቢቢሲ ዜና ኦር ስንት ነው አለ መኖሩን መታቆት ምንድን ነው? እዚህ ጋር ብቻ እንትን ላይ ማድረግ ነው። ፍሪኩዌንሲ ላይ ስከፍቱት ወዲያውኑ ትሰማለች። ቢቢሲ ከየት መቶ ነው? ቢቢሲ አየሩ ላይ አለ፣ ፍሪኩዌንሲ አለ። እሱን ፍሪኩዌንሲ ትዊል ስናደርግ ስንፈልገው ወዲያው ቢቢሲ የሚለው ነገር እንሰማለን። ዜናውን በደንብ ኢንጆይ እናደርጋለን። እግዚአብሔር በሁሉ ስፍራ አለ፣ ምንም ጥርጥር የለው። የእግዚአብሔር መገኘት በሁሉ ቦታ አለ። ፕሬዘንሱ ግን ኮኔክት ስታደርጉ፣ አለበለዚያ መገኘቱ መገኘት እንደሆነ ይቀራል። እሱ በትም ስፍራ አለ እግዚአብሔር። እንደውም አንዳንድ ጊዜ ለመንካት ብላ እንደምናስበው የዚህ አይነት አይደለም። ራሱ የእግዚአብሔር በሁሉ ስፍራ አለ ሲባል እንደዚህ እንዳንገፋው ምናምን አይነት ነገር አለ የእግዚአብሔር መገኘት ራሱ ልክ እንደዚህ ፍሪኩዌንሲው እንዳለ ሁሉ እንደማናየው ግን ሲያስፈልገን ልክ ስንከፍት እንደሚሆነው ቴሌቪዥን እንዲሆን ቴሌቪዥናችን ስንከፍት ከች የሚለው የሌለ ነገር እኮ አይደለም። እዚህ ጋር ያለ ፍሪኩዌንሲ ነው ስበን ምናመጣው ያለ ነገር። የእግዚአብሔርን መገኘት ልክ እንደዛ ነው። እግዚአብሔር በሁሉም ስፍራ አለ፣ ፕሬዘንሱ ግን ለፈለጉት ብቻ ነው ያለው። ሃሌሉያ። ስትፈልጉት ብቻ ይገኛል ይላል። ስለዚህ የእግዚአብሔር ቃል በዘዳግም 4:29 ላይ ያለው እናንብብና፣ ዘዳግም ምዕራፍ 4:29 4:29 ላይ ነገር ግን ከዚያ አምላካችሁን እግዚአብሔርን ትሻላችሁ በልብ ሙሉ በነፍስ ሙሉ የፈለከው እንደሆነ ምን ትለዋለ ታገኛለ ምን ይሆን እንደሆነ በልብህ በነፍስህ እምነት በደንብ ሲክ ማለት መፈለግ ማለት መፈለግ ማለት ዝም ብሎ እግዚአብሔርን ፈለኩት ምናምን አይነት በቃ በበክ ያሉ ምናምን ነው አይነት ነገር አይደለም ላይፍ ነው ትልቅ ነገር ነው እግዚአብሔርን ማግኘት ማለት ትልቅ ነገር ነው ምንም አይወዳደረው ምንም ከሱ ጋር የሚወዳደር እነዚህ ሁሉ ራስ ሲናገሩ በጣም እንትን ፈለኩኝ ምናምን ይሉና የወርቅ አይነቶች በዛ ዘመን የሚጠሩ ትልቅ የከበሩ ነገሮች የሚጠሩ እነሱ ሁሉ አይስተካከሉትም ይላል በቃ እግዚአብሔርን የሚስተካከለው አንዳች ነገር የለም ስለዚህ እንደዚህ አይነት ክብደት ልንሰጠው ይገባል የእግዚአብሔርን ፕሬዘንስ የእግዚአብሔርን መገኘት መፈለግ ልክ እንደዚህ ስለዚህ ነው ዳዊት ለዚህ ነው ዋላ እግዚአብሔር እንዴት እንደሚፈልገው እዚህ ጋር የምናየው ዋላ ወደ ውሃ ምንጭ እንደምትናፍቅ ድግማያችሁ እንዴት እንደሚፈልገው እግዚአብሔር ዋላ ወደ ውሃ ምንጭ እንደምትናፍቅ እንዲሁ እኔም ነፍሴ ማንን አለች አንተን አለች እግዚአብሔር በዚህ ዲግሪ በዚህ ኮሚትመንት በዚህ ምንድን ነው ጥማት በቃ እንደዚህ አይነት ጥማት በውስጣችን እግዚአብሔር ይፈት ምክንያቱም እግዚአብሔር ቃል ሲናገር መፈለግንም ማድረግንም በእናንተ የሚሰራ ማን ነው እግዚአብሔር እግዚአብሔርን መፈለግ በመፍጹም አይቻልም ራሱ ዳዊትም ሲናገር ምን ይላል ምስጉን ነው እግዚአብሔር ረዳቱ የሆነለት በልቡም የላይኛው መንገድ የሚያስብ እሱ ምስጉን ነው በላይኛው የላይኛው መንገድ እግዚአብሔርን ነገር ሰማያዊውን ነገር የሚያስብ ሰው እሱ ታድሏል ምክንያቱም እግዚአብሔር ረድቶት ነው አለበለዚያ ሰማያዊ ነገር የሚፈለግበት አንደኛ በዚህ ቢዚ በሆነ ዓለም በዚህ ዘመን እንደ ምናምን ማለት ነገሮች የሚፈለጓሉ ልባችንን ሀሳባችንን የሚወስዱ ገንዘብ ኑሮ ቢዝነስ የመሳሰሉት ማለት ነገሮች አሉ እነሱን ሁሉ ወደዛ ገፍቶ እግዚአብሔርን ለመፈለግ በጣም በጣም ኮሚትመንት ይቃል ይሄ ኮሚትመንት የሚሰጠን ደግሞ የእግዚአብሔር መንፈስ ብቻ ነው መፈለግንም ማድረግንም በእናንተ የሚሰራ መፈለግን እሱ ያመጣል ጥማትን ያመጣል እንደገና ደግሞ የተጠማኸውን ነገር እንደገና ራሱ ይሰጣል ክብር ለእግዚአብሔር ዝም ብሎ ዋዶ ፈልጎ አይልም እንዲሁ ፈልጉኝ አይልም የእግዚአብሔር ቃል ይናገራል ፈልጉኝ እገኛለሁ ያለ ስለዚህ መፈለግን እግዚአብሔር በውስጣችን በደበቀ በዚህ 2019 በጽኑ እንድንፈልገው ያለማቋረጥ እንድንፈልገው ሁሉ ጊዜ እንድንፈልገው ፍላጎታችን ከምንም ነገር በላይ አንደኛ የምንፈልገው እግዚአብሔር ብቻ ነው ከምንም ነገር በላይ በቃ እቅዳችን አላማችን አንደኛ ብለን የመዘገብነው እሱ ብቻ የሚሆን ይሄን ካላደረግን አሁንም ጥያቄ ውስጥ መጠየቅ አለብን ራሳችን ምን እየፈለግን ነው የጊዜያዊው ነገር ነው ወይስ ዘላለማዊ ነገር እየፈለግን ነው የትኛው በልጦብናል የሚጠፋው የጊዜያዊው ነገር ነው ወይስ ዘላለማዊ የሆነው የእግዚአብሔር ነገር የከበረው ነገር የእግዚአብሔር ነገር የከበረ ነው ዘላለማዊ ነው የማይጠፋ ነው ደስ የሚል ነው ለዚህ ነው መዝገብን በዛ ያስቀምጡት በማይጠፋ ቦታ ላይ ያስቀምጡት ዝም ብላችሁ የማይሆን ትሬዥር አትፈልጉ እዛ ጋር ኃይለኛ ትሬዥር አስቀምጡ ይህም ትሬዥር ኢየሱስ ክርስቶስ የሆነው ራሱ የእግዚአብሔርን ጥበብ እንዲሁ ዝም ብሎ እንኳን በጥበብ ራሱ ዝም ብላችሁ ፍልስፍና እንኳን አሪፍ ልሁን ቢባል የእግዚአብሔርን ነገር ማወቅ ራሱ ከፈላስፋው ላይ ፈላስፋ ያደርጋል በምድር ራሱ በምድር እውቀት ራሱ ኃይለኛ ቴዎሎጂያን ከሆናችሁ በምድር ላይ አፍ የሚያዘጋጅ ተናጋሪ ምቶ በእውቀት እንኳን መገዝገዝ ካስፈለገ ይሄ ከሆነ ጥማት ከሆነ ግን ከዛ በላይ ላይፍ ነው እግዚአብሔር ያለ ህይወት ነው ያለው እግዚአብሔር የዘላለም ህይወት ነው የተካፈለው ይሄንን ኪንግደም ይሄንን ቅድስና ይሄን ግሎሪ እንፈልግ ይሄንን ግሎሪ የምናገኘው ግን ራሳችንን በእግዚአብሔር ፊት ለማድረግ የቆረጥን የወሰን ጊዜ ብቻ ነው የዛን ጊዜ እግዚአብሔር አለ ሁሉ ጊዜ አለበለዚያ እንዳንኳኳ ይኖራል አንኳኳለው በደጅ ቆሜ አንኳኳለው እስከመቼ ድረስ እንደሚያንኳኳ አሩ ነው እስከመቼ ቢከፍትልኝ ግን ምንም እግዚአብሔር ለምን አወጣኝ ለምን ከለቀቀኝ የት ነበርክ ምን ስትፈልግ ነበር እስከዛሬ ድረስ ምን የሄድክበት ይዛው እንትን ያልክበት ቦታ አይልም እግዚአብሔር ቸር ነው ሃሌሉያ ቸር ነው ሩህ ነው በጎ አምላክ ነው በቃ አባታችን ነው አጣን እንጂ ሊሰጠን እግዚአብሔር ሁሉ ጊዜ እንዲህ ብሎ ነው የሚጠብቀን። እንዲህ ብሎ ነው ግን አጣን አልተገኘንለትም። ሌሎች ቦታ ላይ ራሳችንን ስናገኝ፣ ሌሎች ቦታ ላይ ራሳችንን ስናሮጥ፣ የሆነ ነገር ስንፈልግ፣ የሆነ ነገር ስናገኝ ሲበተንብን፣ ምንም ለማይጠቅም ለማይረባ ነገር ስላችሁ ከዛ ጋር ያወዳደርኩት ነው እንጂ እዚያ የሚደረጉ ነገሮች የሚጠቅሙ ነገሮች ናቸው። ጥቂት ለምንኖርበት ዓለም ይጠቅመናል፣ ግና ለሌላም ነገር አሪፍ አሪፍ ስንሆን ደግሞ ለእግዚአብሔር ቤት ክብርም ይሆናል የምናመጣው ነገር አለ። አሪፍ አሪፍ ስንሆን ደግሞ ለአገልግሎትም ለእግዚአብሔር ቤት የሆነ ነገር እናመጣለን። ስለዚህ ቢዝነስ ምናምን አሪፍ ናቸው፣ ግን ዋና ነገር እነሱ አይደሉም። ዋና ነገር እግዚአብሔር ነው። እግዚአብሔርን ራሱን ፈልጉት። ርስታችን ራሱ እግዚአብሔር ነው የሚለው ሃሌሉያ። የምንኖር ሰው ራሱ እግዚአብሔር እንዳደነግጡ እዚህ ጋር የእግዚአብሔር ቃል ብሎ ይናገራል። ሃይማኖት አበው ወይም ደግሞ አባቶች ወይም ቸርች ፋደርስ እንደሚናገረው እግዚአብሔር ሰው ሆነ፣ ሰው አምላክ ይሆን ዘንድ አምላክ ሰው ሆነ፣ ሰው አምላክ ይሆን ዘንድ ምን ለማለት ነው? እግዚአብሔር የራሱን ማንነቱን ሊሰጠን ነው ሰው ይሆን። አምላክ ሆነ ስላችሁ ሰው አምላክ ይሆናል ምናምን የሚለውን ትምህርት አይደለም። ሰው አምላክ ፈጽሞ ማንም አምላክ መሆን አይችልም። አንድ አምላክ ነው ለዘላለም። በቃ አምላክ አለመሆን ሁሉ አይችልም። ሌላ ደግሞ ካለመሆን መጥቶ አምላክ መሆን አይችልም። ምክንያቱም አምላክነት ኤሰንስ ማንነት ነው እንጂ ሆኖ ኖሮች የሆነ ነገር ተብሎ የሚሆን ነገር አለ። ነገር ግን እግዚአብሔር ሊያካፍለን የፈለገው ነገር አለ። አምላክነቱ ባህሪያቶቹ ግሎሪው ሊያካፍለን ፈልጓል። ስለዚህም ለምን እንትን ትላላችሁ? በቃ እግዚአብሔር ልክ እንደ አምላክ ቃሉ የመጣላቸውን ኢየሱስ ክርስቶስ አላፈረም ወንድሞቼ ሲል፣ ኢየሱስ ክርስቶስ አላፈረም ክብሬ ልስጣችሁ ሲል፣ የትኛው ክብሩ ነው? በቃ የአምላክነት ክብሩ ነው የሰጠን። የአምላክነት ክብሩ እግዚአብሔር የሚሸጋገሩ የአምላክነት ባህሪያት ክብሮች አሉት። ለሰዎች ያዘጋጀው ግሎሪ አለ። እሱን ውሰዱ ነው የተባለው። ስለዚህ እሱ አሁን የት ነው የሚጀምረው? እዚህ ምድር ላይ በርከክ ብለን በመንበርከክ ብቻ አይደለም፣ ሁል ጊዜ ቆመንም ስንሄድም ስንቀመጥም እግዚአብሔርን በመናፈቅ በመፈለግ እንደ ዋላ በመጠማት በመገስገስ በውስጣችን ሃሌሉያ። የዛን ጊዜ እግዚአብሔር ከማያልቀው በረከቱ ደስ የሚል ከዛ በኋላ ልክ ሲመለከቱ ሰዎች አሁን ሙሴን አይተውት እንዳዩት እኛንም አይተው ያዩናል ማለት እንጂ ምሎ አላዛር መጣ ይለው አይደለም። አሁን ሴ ምናልባት ከርባት አልጓል ምናምን ብለው ነው በዚህ ነው ዲፋይን ያለ። በዚህ ግን ዲፋይን አይደለም። እንድንደረግ ሁላችንም አንድ እስታችን ክርስቶስን አይደለም ሴት ያደረገልን ሁሉም የእግዚአብሔርን ልጅ በመምሰል አንድ አይነት መልክ ሁሉ አንድም ሳይቀር ዝም ብላችሁ ልጅ በመሆን ወዲና ወዲያ ምናምን ነገር እንደትን ውሃ ላይ እንዳለ ኩበታ ምናምን ነው ጳውሎስ እየተናገረ። ምክንያቱም የተቀመጠልን ክብር አለ። እሱን ክብር በዚህ ምድር ላይ ሳለን አቴን ማድረግ እንችላለን። ፐርፌክሽን በዚህ ምድር ላይ ይቻላል። ምን አይነት ፐርፌክሽን? አሁን ወደዛ እግዚአብሔር ፐርፌክት ነው ምናምን ምናምን ተውና ይሄ ኃጢአትን ለመለማመድ የሚደረጉ አይቻልም። በዚህ ምድር ላይ ስታደርግ ምን እያለን ምናምን ነገር እዚህ ምድር ላይ ምናምን ልክ እንደ አውራ ደሮ ክንፍ ይዞ እንዲሁ ዝም ብሎ ሰፈር ላይ ሰፈር ይዞ ነው የሚሉ ክንፍን የሚያል ነገር ምንድን ነው? ክንፍ አገልግሎት አስቡት እስኪ፣ የክንፍ አገልግሎት ምንድን ነው? እነዚህ ስር በከፍታ ይበራሉ። ሃሌሉያ። በቃ በከፍታ እየበረሩ በቃ ስምት ብለው ከላይ ሁላ ቪው በርድ አይ ቪው ምናምን ሲባል አይታቸው አለ ሰው በጣም ሲ በርድ አይ ቪው ምናምን ከላይ ሆኖ ምናምን ነገር ምድር ማየት ነገሮችን ምናምን ከላይ ሆናችሁ ስትመለከቱ እኮ በቃ ምድር ከንቱ ምናምን ምናምን የሚሆነው ወደ ላይ ስትወጡ ነው እኮ። ኑ በምድር ያለውን አይደለም አልቀለጣ ወንድማችን ሲሰብክ እንደነበረ በምድር ያለውን አይደለም በላይ ያለውን በእግዚአብሔር አቀኝ ቁጭ ብላችሁ ከሆነ በዛ ያለውን አስቡ። እሹ ብረኑ በንስር ክንፍ እንጂ እንደ አውራ ዶሮ ሰፈር ለሰፈር እዚሁ ምናምን የማይረባ ዶሮ እንትን እየጫረ እዚሁ ሰፈር ለሰፈር ምናልባት የፈረንጅ ወደ ጓሮ የሚመስል ምናምን ታሪክስ ኢትዮጵያዊ ስለሆኑ ይሰራል። ሰፈር ለሰፈር እየዞሩ ምናምን ያን የመሰለ ክንፍ ይዞ አውራ ዶሮ መሆን በጣም ክንፍ ይዞ የእግዚአብሔር ልጅ ሆነን እንደ እግዚአብሔር ልጅ አለመመላለስ በጣም ሽም ነው። እግዚአብሔር ቃል ለሚናገር ጳውሎስ ተናዶ አሁንም ምን ማናችሁ ይላል። በጣም በእንትን በሚል ምን አሁን ገና እንደት ገና ትጣላለህ እንደገና ምናምን ይላል። የሆነ የእግዚአብሔር ክብር በእናንተ ሊገለጥ ሲገባው፣ ክብሩ ሊታይ ሲገባው፣ ምድርን በእግዚአብሔር ክብር ልትሞሏት ሲገባ አሁንም ምንድነው ከአውራ ዶሮ ኑሮ እግዚአብሔር ይለየን። ክንፍ ይዞ አውራ ዶሮ ከመሆን በኢየሱስ ስም ይለየን። ጸልያለሁ። እስቲ ልባችሁን ያዙና በእውነት ጥማት እግዚአብሔር መፈለግ ልባችን ላይ በልብ ነው የሚፈለገው፣ ባይኖሩ አደለ። በልብ ነው፣ በልብ በቃ እግዚአብሔር መሻት እንዲያደርግብን መፈለግ እንዲሆንልን ይሄ ፍቅር የሚባለው ነገር እንዲፈስብን። አፈሰሰው ነው የሚለው፣ አፈሰሰው ነው የሚለው። ይሄ ፍቅር በእውነት በኃይል በሚሰማን መልኩ እግዚአብሔርን ነገር በመጠማት በመፈለግ ሃሌሉያ። ትንቢትን ምናምን ልሳንን የመሳሰሉትን ምናምን አይደለም መፈለግ፣ በቃ እግዚአብሔርን ራሱ ሃሌሉያ ሃሌሉያ። ላይፍ እንፈልግ ውስጥ በቃ የእግዚአብሔር ህይወት በህይወታችን ይገለጥ፣ የአባባ ህይወት በእኛ ይንጸባረቅ። በቃ እንደተወለድን እንደ እግዚአብሔር ልጆች ሃሌሉያ። አንደኛ ተሰሎንቄ ምዕራፍ 1:12 ላይ እንደዚህ የሚል ቃል አለ። አሁን እስካሁን ድረስ ያወራሁትን ነው የሚናገረው። ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ተመላለሱ። ወደ መቅደሱ ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ሃሌሉያ። እንደዚህ አይነት ህይወት በቃ የክርስቶስ ህይወት በእኛ ይገለጥ፣ በሁሉ ነገራችን፣ በአስተሳሰባችን፣ በስሜቶቻችን፣ በፈቃዳችን፣ በባንኛው በዝንባሌዎቻችን ሁሉ የእግዚአብሔር መንፈስ በቃ ይቀይረው፣ ነገሮቻችን ሁሉ ይቀየሩ። እንደሌላ ሰው እንቀየር፣ እንደ 2018 ሳይሆን እንደ 2019 ልዩ የሆነ ማንነት፣ እግዚአብሔርን የሚጠማ ማንነት፣ እግዚአብሔርን የሚፈልግ ማንነት፣ እግዚአብሔርን የሚገልጽ ማንነት፣ መልካም የሆነው በጎ የሆነው ነገር የሚያደርግ ማንነት፣ እግዚአብሔርን ባህሪ የሚገልጽ ማንነት። ሃሌሉያ ሬስካታ ቦሪያማስ ሮስፔነሜጀሌቤጋስ ካትሩዳባሊያ ሮስፔንዳቦኒያማ ክረባጀሌቤጌስ ሬንዶላባጋስ ኬሬዴቦራዳባጃላባጋስ Rondo clave sentere le borara bajara la borara borara borere vos. Rondo vo prege le vegas che trudavianos. Rabajara bagala borara bahala badurava rabos. Med ruja anima trud ala hudania mas prege ne ne gluva. Respa dovania mas gluva sente gluva. Nudavianos a prege ne ne grava. Rospe ne ne grava sendura la varianos. ሃሌሉያ እግዚአብሔር ሆይ እለምንሃለሁ አባባ፣ እግዚአብሔር ሆይ ሁላችንንም እያንዳንዳችንን አብሶ ይህችን ቤተ ክርስቲያን ከምንም በላይ አንተን ብቻ የምትፈልግ አንተን ብቻ የምትጠማ አንተን ብቻ የምትገልጥ አንተን ብቻ የምታሳይ አንተን ብቻ የምትወክል እግዚአብሔር ሆይ የሥጋ ፈቃድ የማይገለጥባት የሥጋ ሐሳብ የማይሆንባት የሰው ጥበብ የሰው ማስተዋል የማይገለጥባት የማይደረግባት ሆን ዘንድ በኢየሱስ ስም ጸለይኩ። እግዚአብሔር የዘላለም አምላክ ሆይ ከፊት ከምንጠማ ከምንራብህ ይልቅ አሁን የበለጠ አንተን መፈለግ፣ ይልቁንም ጊዜው ሲደርስ አይተን አብዝተን አንተን መጠማት ይሆንልን ዘንድ፣ አብዝተን አንተን መናፈቅ ይሆንልን ዘንድ። እግዚአብሔር የዘላለም አምላክ ሆይ አብዝተንም አንተን ማሳየት ይሆንልን ዘንድ፣ እግዚአብሔር የዘላለም አምላክ ሆይ በኢየሱስ ስም ከፊት ይልቅ ብርሃንህ በዚህ ቤት እንዲበራ ጸልያለሁ። ከፊት ይልቅ በኢየሱስ ክርስቶስ ስም ኃይልህ በዚህ ቤት እንዲገለጥ ጸልያለሁ። በኢየሱስ ስም ማዳንህ በዚህ ቤት እንዲገለጥ ጸልያለሁ። ክብርህ ከፊት ይልቅ በኢየሱስ ስም ይገለጥ ዘንድ ጸልያለሁ። በነቢያቶች ይሠራ የነበረው ያ ታላቅ ኃይል፣ በሐዋርያቶች ይሠራ የነበረው ያ ታላቅ ኃይል፣ በክርስቶስ ኢየሱስ የሠራው ያ ታላቅ ኃይል በኢየሱስ ክርስቶስ ስም በዚህ ዘመን መጨረሻ ባለን በእኛ ላይ ደግሞ ይገለጥ ዘንድ ይሠራ ዘንድ፣ እግዚአብሔር የዘላለም አምላክ ሆይ ለአንተም ክብር ያመጣ ዘንድ በኢየሱስ ክርስቶስ ስም ጸለይ። እርዳን፣ አግዘን እያንዳንዳችንን በዚህም ያለነውን በጓዳም ያለነውን ጌታ እግዚአብሔር የዘላለም አምላክ ሆይ እንዴት አንተን ማግኘት ግራ ለገባ፣ እንዴት አንተ ጋር መቅረብ ላልቻለን ሁሉ መንገድ ታሳየን ዘንድ መንገድ የሆንክ እግዚአብሔር፣ እውነት የሆንክ እግዚአብሔር፣ ብርሃን የሆንክ ችሎታ የሆንክ እግዚአብሔር፣ ሁላችን በራሳችን እንደሆንን አንቆጥርም፣ ነገር ግን በአንተ ጸጋ፣ በአንተ ኃይል፣ በአንተ እርዳታ፣ በአንተ ገዛ ጌታ እግዚአብሔር የዘላለም አምላክ ሆይ የሚሆነው ሁሉ ይሆናልና፣ እግዚአብሔር የዘላለም አምላክ ሆይ ሰዎች ሁሉ አንተን ከፊት ይልቅ እንዲፈልጉ ጸልያለሁ። ከፊት ይልቅ ጌታ እግዚአብሔር ሆይ በፊትህ መሆንን እናፍቁ ዘንድ በኢየሱስም ጸለይኩኝ። ጌታ እግዚአብሔር የዘላለም አምላክ ሆይ ሮንደ ሄለበዲ አራራባዳስ ከትራባ እንደ ውሃ እንድትጠማን እንደ ምግብ እንድትርበን ጌታ እግዚአብሔር የዘላለም አምላክ ሆይ በኢየሱስ ክርስቶስም ጸልያለሁ። በጌታ በኢየሱስ ክርስቶስ ወይን ልብን እንደሚያስደስት ጌታ እግዚአብሔር የዘላለም አምላክ ሆይ የአንተ መገኘት ብቻ ልባችንን እንዲያስደስት፣ የአንተ ህልውና ብቻ ልባችንን እንዲያስደስት፣ ስሜቶቻችንን እንዲያስደስት፣ ከዚህ ዓለም ገንዘብ ይልቅ ከስጋ አምሮት ይልቅ ጌታ እግዚአብሔር የዘላለም አምላክ ሆይ አንተ እንድታስደስተን፣ መንፈስህ እንዲያስደስተን፣ ቅድስና እንዲያስደስተን፣ ጽድቅ እንዲያስደስተን፣ መንግስትህ እንዲያስደስተን፣ በጎ ነገር እንዲያስደስተን፣ ምሕረት እንዲያስደስተን፣ ጌታ እግዚአብሔር የዘላለም ፍቅር እንዲያስደስተን በኢየሱስ ክርስቶስ ስም ጸለይኩኝ። እግዚአብሔር የዘላለም አምላክ ሆይ የመንፈስ ቅዱስ ፍሬ በእያንዳንዳችን ላይ ይፍራ። የመንፈስ ቅዱስ ፍሬ በሁላችንም ላይ ያፍራ። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም ሁላችንም ሰቆሳ።
አሜን።
ሁለንተናችንን ለአንተ አሳልፈን ሰጠን። ቤተሰቦቻችንን አሳልፈን ሰጠን። ልጆቻችንን አሳልፈን ሰጠን። ኑሯችንን አሳልፈን ሰጠን። ትዳራችንን አሳልፈን ሰጠን። ስራችንን አሳልፈን ሰጠን። እቅዶቻችንን አሳልፈን ሰጠን። ጌታ እግዚአብሔር ሆይ መውጣት መግባታችንን ሁሉ ለአንተ አሳልፈን ሰጠን። እግዚአብሔር ሆይ ምራ ምራን፣ እግዚአብሔር ምራን። ኢየሱስ ሻትራዶባሊያ ሩንድ ሀይዳባ ድረገዲና ረንድ ሀለበዱኝ አንተን መከተል ይሁንልን። አንተን እየሰማን መከተል ይሁንልን። እያደመጥንህ መከተል ይሁንልን። ሬዶክላ ዲያሳቶ ረንድህ ለቦዲያ ሪስፓታ ባኖ ሳፕራ ደክ ሩጃ ለማክራባዶባ በሕይወታችን ላይ ግን ጌታ እግዚአብሔር ሆይ ይሆን ያለ የክፋት የዲያብሎስ ሥራ በስም ስልጣን የተመታ ይሁን በእያንዳንዳችን ሕይወት ላይ ጌታ እግዚአብሔር ሆይ አንተን ከመፈለግ አንተን ከማግኘት ለአንተ ከመሆን ለአንተ ከመሰጠት ለአንተ ከመገዛት የሚከለክል የሚጎትት የክፉ ኃይል በስም ስልጣን የተመታ ይሁን። በስም ስልጣን የተመታ ይሁን። ከእያንዳንዳችን ላይ ከእያንዳንዳችን ቤተሰብ ላይ ከእያንዳንዳችን ኑሮ ላይ በኢየሱስ ስም የተመታ ይሁን። በኢየሱስ ስም ከዚህ ቤተክርስቲያን ላይ የተመታ ይሁን። በኢየሱስ ስም ከዚህ ቤተክርስቲያን ላይ የተመታ ይሁን። የክፉ ኃይል የሰይጣን ኃይል የዲያብሎስ ሥራ በስም ስልጣን የፈረሰ ይሁን።
ሃሌሉያ። መንፈሳችንን፣ ነፍሳችንን፣ ስጋችንን እግዚአብሔር ሆይ አንተ ግዛ፣ አንተ ግዛ፣ ግዛን፣ ውረሰን፣ ተቆጣጠረን። የእግዚአብሔር መንፈስ ሆይ አባት ሆይ የተጠማች ነፍስ በአንተ ሳትረካ ጌታ እግዚአብሔር የዘላለም አምላክ ሆይ ዘመናቶች እግዚአብሔር የዘላለም አምላክ ሆይ ግራ የተጋባች ነፍስ ጌታ እግዚአብሔር ሆይ እንቆቅልሿ ሳይፈታ ዘመኗን አትውጭ። ሬታ ክላባ ሴትራባ እንደ እግዚአብሔር ልጆች በኮንፊደንስ ቀና ብሎ የሚመላለስ ትውልድ ረምደ ሄለበዱያ በጠላት ላይ የሚጫማ እግዚአብሔር የዘላለም አምላክ ሆይ በክፉ ላይ የሚጫማ የሚነግስ የሚሰለጥን ትውልድ ይሆን ዘንድ ሬክላቤሳት ሬጀሌቤዲያ በአጋንንት ኃይል ሁሉ ላይ የሚሰለጥን አቅምና ጉልበት ለዚህ ህዝብ ይሰጥ ዘንድ ጸለይ። እግዚአብሔር ሆይ በኃይሉ ችሎት መበርታት ይሁንልን። እግዚአብሔር የዘላለም አምላክ ሆይ በአንተ ኃይል ጉልበት መመላለስ ይሁንልን። ቼሳፕሁድ አላባፓንያ ሮስ ፔንዳ ግሬቤ ጄሌቦንያ ጆሮቻችን ለድምፅ እየተከፈቱ ይሁኑ። ጆሮቻችን ለቃሎች እየተከፈቱ ይሁኑ። ጆሮቻችን ለትእዛዞች እየተከፈቱ ይሁኑ። እግዚአብሔር የዘላለም አምላክ ሆይ ጆሮቻችን ለምክር እየተከፈቱ ይሁኑ። የስ ዳቦይ ታድረዲ ለባህዲ ለባ እግዚአብሔር የዘላለም አምላክ ሆይ አቅጣጫን ካንተ እያየን በአንተ ጥቆማ መውጣት ይሆንልን፣ መግባት ይሆንልን። ጌታ እግዚአብሔር የዘላለም አምላክ ሆይ በግምትና በመላእክ ከመኖር በኢየሱስ ክርስቶስ ስም አድነን። እንደ መንፈሳዊ ሰው ጌታ ሆይ መንፈሳዊውን ነገር ከመንፈሳዊው ነገር እየለየን የምንኖር የእግዚአብሔር ብርቱ ኃይለኞችና ጎበዞች እንድንሆን በኢየሱስ ስም ጸልያለሁ። ብርቱና ጎበዞች ዓለምን አሸንፏቸዋልና እጽፍላችኋለሁ እንደሚል ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ዓለምንም ስላሸነፋችሁ ጽፍላችኋለሁ እንደሚል ጌታ ሆይ እንደ ብርቱዎች፣ እንደ ኃይለኞች፣ እንደ ተናጣቂዎች ጌታ እግዚአብሔር የዘላለም አምላክ ሆይ ጽድቅህን እንደሚያውጁ ቅድስናህን እንደሚያውጁ እንደ ክብር እቃዎች አድርግ። የከበር እቃዎች አድርገን። ሃሌሉያ። በቤት ውስጥ ሁለት አይነት መዝገብ አለ፣ ሁለት አይነት ቃል። አንደኛው የከበረ አንደኛው ግን ተዋረደ እንደሚቀር አባባ ሁላችንም የከበርን እቃዎች በውስጣችን ካስቀመጥ ነው ከአንተ ክብር የተነሳ እግዚአብሔር ሆይ ይህ ክብር በሸክላ ውስጥ አለ እንደሚል እግዚአብሔር ሆይ ያንተ ነገር በውስጣችን አባባ ሮቾ ራኩያ ሲያትረደለያ ሮይታላባዱያ የከበርን እንድንሆን በኢየሱስ እንጸልያለን። ሁላችን ጌታ ሆይ ማንም ከማንም ሳይለይ ሁላችን በፊትህ እየከበርን ነው። ስለሰማህን እናመሰግናለን። ክብር ሁሉ በላይ በሰማይ በታች በምድር በስፍራ ሁሉ ለታላቁ ስም ነው።